የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት
በ19 እና በ25 ሜትር ባንድ በየቀኑ ከምሽቱ 3 እስከ 4 ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን አሁን ጀመረ።
መንግስት ሰዎች እንደልባቸው እንዳይናገሩ ጽኑ አሳድሯል። የሚናገሩትን ሚዲያ ዘግቷል። ይህንን አድርጓል። ነገር ግን የመንግስት እንደዚህ አይነት እርምጃዎችን በነጻ ሚዲያው ላይ መውሰድ ይዞ የመጣው ኮስሃለ አብሮ ኮነቱ ምንድነው? ለኔ በቀኝ እጁ ይሄኛውን ዘጋና በግራ እጁ የኔ የሚላቸውን ሚዲያ ያቋቁማል። ይሄ በጣም ትልቅ ተጽዕኖ ያለው አካሄድ ነው።
ሐሳብን የመግለጽ ነጻነት ከሁሉ አስቀድሞ የዜጎች ሰብአዊ መብት። ወደ ኢትዮጵያ የመገናኛ ብዙሃን ሁኔታ ስንመጣ እኔም እንደው መጀመሪያ ይፈታሉ ከመላቸው ችግሮች መደዳ አላገኘው።
የመገናኛ ብዙሃን ነጻነት ከግለሰብ ነጻነት ያለፈ ራሳቸው ፓርቲውን ስታየው እንኳን ለተራ ዜጎች ለራሱ አባላትም የመናገር ነጻነት የሚፈቅድ መንግስት ስርዓት
የአዲስ ስታንዳርዷ ጸዳለ ለማ የቀድሞው የአዲስ ነገር ጋዜጣ አሁን ዋዜማ ሬዲዮን ከአጋሮቹ ጋር ያዘጋጃል። መስፍን ነጋሽና ስቴት ኦፍ ኒውዮርክ ዩኒቨርሲቲ የፍልስፍና ትምህርት የድህረ ምረቃ ፕሮግራም በመከታተል ላይ የሚገኘው ሄኖክ የማን ናቸው።
ሰው በመሆን ሁሉም ዜጋ እንዲኖረው ስለሚጠበቀው የንግግር ነጻነትና በኢትዮጵያ በፕሬስ ነጻነት ጉዳይ ያወያዩናል።
ወንዶች ሆን ጎበዝ ሴታለች ይባላል። ለኔ ግን ከኔ ጀርባ ያለው ጎበዝ እሱ ነበረ። በእውነት
በስኬታማ ወንድ አጠገብ ሁሌ ጎበዝ ሴታለች ነው የተለመደ።
ለኔ ግን ስኬታማ ሴት አጠገብ ሁልጊዜ ስኬታማ ወንድ አለ ብዬ ነው የማገመው። እሳቸውም ዶክተር ኃይለ ገብርኤል ነበር።
ታላላቆቻችንን እያጣን ነው።
ታሪክ ነጋሪዎቻችንም እንዲሁ።
ብናዝንም ግን ሞታቸውን በሐዘን ብቻ ሳይሆን በክብር እናስታውሳለን።
እናም ዛሬ የአንድ ታዋቂ ኢትዮጵያዊ ህይወት በቅርበት በሚያውቋቸው ይዘከራል። ሐሳብ እረ ሐሳብ አታንገላታኝ፣
ሰርቼ ልብላበት ለቀቅ አድርገኝ እያለ ያዜሞ ማን ነው?
አንድ ቀልድ ልንገርህ አሉላ።
እሺ።
ሰውየው የሆነ ነገር ስሙ ይጠፋውና ያንን ነገር ለማስታወስ ይሄንንም እኮ የማውቃለ ሲል ጓደኛው አሁን ሄለኛ ይነገራል።
ታዋቂውን ድምጻዊ እያሰማ እንዴት ማን ነው ትለኛለህ ነው ነገሩ።
ተግባባን። ይልቁንስ አያሌው መስፍንን ዛሬ ከምን አስታወሳችሁት ብንባል
መልሱን ታዲያ ከራሱ እንሰማለን። ያን ተከትሎ ንጉሴ አክሊሉ ዘአፈሊቅ ይለጥቃል።
ጤና ይስጥልን፣ እንደምን ሰነበታችሁ?
ከዛሬው እሁድ ሚያዝያ 14 2010 ዓ.ም የራዲዮ መጽሔት ቅንብሮቻችን ጋር የፕሮግራሙ አዘጋጅና አቅራቢዎች አሉላ ከበደና
አዲሱ አበበ ነን።
ንጉሱ ታምሬ ዝግጅቱን ያቀናብርልናል።
የሰዓቱን የዓለም ዜና እናስቀድማለን።
ጤና ይስጥልኝ ክቡራትና ክቡራን አድማጮች፣ እንደምናመሻችሁ። ዜናውን የማሰማችሁ ሰሎሞን አባተ ነኝ። ቴክኒሻኑ ፓትሪክ ዲያ በስቱዲዮ መሳሪያዎች ላይ ይገኛል። ዛሬ ዓለም አቀፍ የምድር ቀን ነው። በዚህ ቀን የወጣ ጥናታዊ መረጃ ፕላስቲክ ምድሪቱን ምን ያህል እያፈናትና እየገደላት እንደሆነ ሲናገር፣ ዛሬ በላይዋ ላይ ለሚኖረው ለእያንዳንዱ ወንድ፣ ለእያንዳንዷ ሴት፣ ለእያንዳንዱ ሕፃን 1000 ኪሎ ግራም አንድ ቶን የፕላስቲክ ቆሻሻ እንደሚደርሰው አስታውቋል። እንዲህ አይነቱን ግዙፍ ችግር ለመቋቋምና ለመፍታትም እያንዳንዱ ሰው ከትንሽ እርምጃ መጀመር እንዳለበት ጥሪ ያስተላለፉት የምድር ደህንነት ተሟጋቾች፣ እባካችሁ ቆሻሻ የሚሆኑ የፕላስቲክ ውጤቶችን አትጠቀሙ ብለዋል። ከትንሿ ከደቃቃዋ ነገር ጀምሩ፣ ከውሃ መምጠጫና ከፌስታል እንዲሁም ሌሎችም ዛሬ አሁን ብለዋል። ምድርን ከጥፋት አድኑ የተሟጋቾቹና የተመራማሪዎቹ ጥሪ ነው። እንኳን ለዓለም አቀፍ የምድር ቀን አደረሳችሁ። ዩናይትድ ስቴትስ አንዳች መደራደሪያ ሳትሰጥ ሰሜን ኮሪያ የኒውክሌር ጦር መሳሪያዎች መርሃ ግብሯን እንደምታቆም አስታውቃለች ሲሉ ፕሬዚደንት ዶናልድ ትራምፕ ዛሬ ባወጡት የትዊተር መልእክት አስታወቁ። እነርሱ አካባቢያቸው ከኒውክሌር ነጻ እንዲሆን ተስማሙ። ለዓለም ታላቅ ዜና። ማብልጸጊያና ማምረቻው ይዘጋል፣ ሙከራዎች ይቆማሉ ብለዋል። የፊታችን አርብ ከሰሜንና ደቡብ ኮሪያዎች መሪዎች ጋር ስብሰባ ለመቀመጥ ወደዚያው የሚጓዙት የአሜሪካው ፕሬዚደንት ይሁን እንጂ ከኪም ጆንግ ኡን ጋር ግንቦት መጨረሻ ወይም ሰኔ መጀመሪያ አካባቢ እንደሚደረግ የታሰበው ስብሰባ ውጤት ምን ሊሆን እንደሚችል ገና እርግጠኛ ለመሆናቸውንም ሚስተር ትራምፕ ገልጸዋል። የዩናይትድ ስቴትስ የገንዘብ ሚኒስትር ስቲቨን ኑቺን በንግድ ጉዳዮች ላይ ለመነጋገር ወደ ቻይና እንደሚጓዙ የተሰማው መልካም ዜና ነው ስትል ቤጂንግ አስታወቀች። የቻይና የንግድ ሚኒስቴር ዛሬ ባወጣው መግለጫ የንግድ የዩናይትድ ስቴትስ ወገን የምጣኔ ሀብትና የንግድ ጉዳዮችን ለመምከር ወደ ቤጂንግ እንደሚመጣ የቻይና ወገን መረጃ ደርሶታል፣ ቻይና ይህንን በጸጋ ተቀበላለች ብሏል። የዓለምን ምጣኔ ሀብት ማንሰራራት ሊጎዳ ይችላል በሚል የዓለም መሪዎች እየሰጉበት ባሉት የንግድ ጦርነት ጉዳይ ላይ ከቻይና ጋር ለመነጋገር እያሰቡ መሆናቸውን የአሜሪካው የገንዘብ ሚኒስትር ትናንት አሳውቀው ነበር። የገንዘብ ሚኒስትሩ ስለ ጉዞ ማሰባቸውንና ከአዲሱም የቻይና ማዕከላዊ ባንክ ኃላፊ ጋር በንግድ ድሎች ላይ የመነጋገር ፍላጎት እንዳላቸው ጠቁመዋል። የአሜሪካ ትቅደም ፖሊሲያቸውን እያራመዱ ያሉት ትራምፕ በቻይና የአሉሚኒየምና የብረት እንዲሁም ሌሎች ሸቀጦች ላይ እስከ 150 ቢሊዮን ዶላር የሚደርስ አዲስ ታሪፍ መደንገጋቸው ይታወቃል። የሶሪያ መንግስት ኃይሎች በእስላማዊ መንግስት ቡድን ታጣቂዎች ተይዘዋል የተባሉ የዋና ከተማይቱን ደማስቆን አካባቢዎች ዛሬ በአየርና በከባድ መሳሪያ ደበደቡ። ኢኽባሪያ ቲቪ የሚባለው የመንግስቱ የዜና አውታር ባወጣው ዘገባ መሰረት ድብደባው ሌሊቱንና ዛሬ ማለዳ ላይም የተካሄደው ሐጅር አልአስዋድ በሚባለው የከተማይቱ ወረዳና አካባቢዋ ላይ ነው። ካሜሩን ወደ 400 የሚሆኑ ናይጄሪያውያን ስደተኞችንና ጥገኝነት ጠያቂዎችን በኃይል እየያዘች መልሳለች የሚባለውን ዘገባ አስተባበለች። ይሁን እንጂ ቦኮ ሐራም ለሚባለው የሁከት ቡድን ጥቃቶች ተጋላጭ ወደ ሆኑ አካባቢዎች እየዘለቁ ያሉ ስደተኞችን ግን እየያዘች ወደ ሰላማዊ አካባቢዎች እያሰፈረች መሆኗን ካሜሩን አስታውቃለች። ደቡባዊ ሊቢያ ውስጥ እጅግ አፋጣኝ ሰብአዊ እርዳታ ለሚያስፈልጋቸው በሺዎች የሚቆጠሩ ተፈናቃዮች እርዳታ ለማድረስ እንዲቻል ታጣቂ ቡድኖች መንገድ እንዲከፍቱ የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽነር ጠየቀ። ደቡባዊቱ ሰብሃ ከተማ ዙሪያ ሰሞኑን የተከፈቱት ውጊያዎች ከ13,000 በላይ ሰዎችን ማፈናቀላቸው ተዘግቧል። የንጽህናና የጽዳት መጠበቂያ ኪቶች፣ መተኛ፣ ምንጣፎች፣ ምግብ ማብሰያዎችን ለማድረስ ዩኤንኤችሲአር ዝግጁ መሆኑን ቃል አቀባዩ አንድሬ ማሄሂች ገልጸዋል። የዜናው ሰዓት አበቃ። ወደ አዲሱና ወደ አሉላ ልመልሳችሁ ለቀሪ ዝግጅቶች። ጤና ይስጥልኝ።
አሁን ይህ የራዲዮ መጽሔት ዝግጅት ነው።
እሁድ ሚያዝያ 14 2010 ዓመተ ምህረት ነው ቀኑ።
በራዲዮ መጽሔት የጊዜ ሰሌዳ መሰረት ታዲያ አሁን ሰዓቱ
ምርጥ ግጥም ነው የሳምንት። የግድግዳው ሰዓት። የግድግዳው ሰዓት ከቆመ ቆይቷል፣ ጌጥ እንደሆነ እንጂ ጊዜን ማብሰር ትቷል።
አይተነው ባናምነው እውነት የለበትም ዋሽቷል ያለው ማን ነው?
ጨልሞ እስኪነጋ ነክቶም እስኪጨልም
ሁለቴ ልክ ነው።
ምጥን ግጥም ላፍ የምጥን የግድግዳው ሰዓት የገጣሚ ዮናስ አብርሃም ነች።
ዮናስ ጸሐፊ ተውኔትና ደራሲም ጭምር ነው። ዮናስን
እናመሰግናለን።
ናፍቆታሳ
Can I
እኛን ነው ማየት
የሚገርም ነው። ቀደም ሲል ስለ ዶክተር ኃይለ ገብርኤል ስናወሳ ታላላቆችን ታሪክ ነጋሪዎችን አጣናል አላልንም? ታናናሾቻችንንም አጣን።
ስለማን እንደምናወራ አድማጮች ሳይገምቱ አልቀሩም። ታምራት ደስታ ባጭር የተቀጨ ድምጻዊ ነው።
ሰሞኑንም አየር ላይ እንዲሁ አስተዋሰናል። ነፍስ ይማር ብለናል
ብለናል። በሌላ ጊዜ ስለ ህይወትና ስራው እንመለሳለን።
ከውይይቶች ደግሞ ቀዳሚው ይህ ሁሌም የምናደርገው ነው። በስራቸውና ለአገር ባበረከቷቸው ተግባራት ታላቅ የሚባሉ ኢትዮጵያውያን ከዚህ ዓለም በሞት ሲለዩ የምንሰጠው አክብሮት ማለታችን ነው።
አሁን ማስተዛዘን ሳይሆን ህይወትና ስራቸውን ማክበር ለማለት ነው።
እና በቀጣዩ ዝግጅትም ባለፈው ሳምንት ያጣናቸውን የዶክተር ኃይለ ገብርኤል ዳኘን ህይወት እናከብራለን።
ከእናታቸው ከወይዘሮ ወርቅነሽ ራስ ወርቅና ከአባታቸው ቀኛዝማች ዳኜ ኃይሌ በ1923 ዓ.ም የተወለዱት ዶክተር ኃይለ ገብርኤል ዳኜ ይበልጥ የሚታወቁት በትምህርቱ ዘርፍ ነው።
በዚህም ረገድ ታዲያ ሶሻል ፋውንዴሽን ኦፍ ኢትዮጵያ በሚል ያቀረቡት የምርምር ጽሑፍ ከሌሎቹ ሥራዎቻቸው እኩል የሚጠቀስ ነው።
ዘመናዊውን ትምህርት በአዲስ አበባ ተፈሪ መኮንን እስከ ሁለተኛ ደረጃ ከዚያም በአዲስ አበባ ዩኒቨርሲቲ ኮሌጅ ለአንድ ዓመት ከተማሩ በኋላ ወደ ግሪክ በማቅናት ከአቴንስ ዩኒቨርሲቲ በቴዎሎጂያ ነገረ መለኮት መሆኑ ነው የመጀመሪያ ዲግሪያቸውን አግኝተዋል።
በጀርመን ከፍሪ ዩኒቨርሲቲ ኦፍ በርሊን በስነ ትምህርት ማለትም ኤጁኬሽን በታሪክና በሶሲዮሎጂ በዶክትሬት ዲግሪ በዚያ በጀርመን ቆይታቸውም በአውሮፓ የኢትዮጵያ ተማሪዎች መስራች ነበሩ።
በቀዳማዊ ኃይለ ሥላሴ ዩኒቨርሲቲ በስነ ትምህርት ዘርፍ ለበርካታ ዓመታት ያገለገሉት ዶክተር ኃይለ ገብርኤል የትምህርት ሚኒስትርም ሆነው አገልግለዋል። በአንድ ወቅትም የኢትዮጵያ መምህራን ማህበር ኢመማ ሊቀመንበር ነበሩ።
ለሰባት ዓመታት በምዕራብ ጀርመን በኢትዮጵያ አምባሳደርነት፣ የሰብአዊ እርዳታ ድርጅት መስራቹ ካርል ሄንዝ ኢትዮጵያ ውስጥ ምግባረ ሰናይ እንዲያከናውኑም ረድተዋል።
ባጋጠማቸው የጥቂት ቀናት ህመም ሚያዝያ 5/2010 ዓ.ም ያረፉት የዶክተር ኃይለ ገብርኤል የቀብር ስነ ስርዓት ሚያዝያ 7 ቀን ኮተቤ በሚገኘው ቅድስት አና ማርያም ቤተክርስቲያን ተፈጽሟል።
ያን ያህል ስለ ዶክተር ኃይለ ገብርኤል ካልን እንግዲህ ለወዳጅ ዘመድ መጽናናትን በመመኘት ዶክተር ኃይለ ገብርኤል እንደምን ይታወሳሉ ብለን ወደ አወያየናቸው እንግዶቻችን እንለፍ።
መልካም አዲሱ ቦታውን ላንተና ለእንግዶች ይልልቀቅ።
እንደምን አመሻችሁ? እስቲ በቅድሚያ ከአድማጮቻችን ጋር ተዋወቁ እንግዶቼ።
ወይዘሮ መቅደስ አለሙ እባላለሁ፣ የዶክተር ኃይለ ገብርኤል ባለቤት ነኝ።
እኔ ደግሞ ዳንኤል ቅጣው እባላለሁ፣ በአዲስ አበባ ዩኒቨርሲቲ በኢንስቲትዩት ኦፍ ቴክኖሎጂ በፕሮፌሰርነት አገለግላለሁ። ዶክተር ኃይለ ገብርኤል ወዳጅና ቤተሰብ ነኝ።
በጣም አመሰግናለሁ ሁለታችሁንም፣ እግዚአብሔር ያጥናችሁ። የዶክተር ኃይለ ገብርኤልን ማረፍ በተመለከተ በዜና ሸፍነናል። ሌላ ጊዜ እንደምናደርገው ደግሞ እንደዚህ እንደሳቸው አይነት ለሀገር ውለታ ያዋሉ ያገለገሉ ታላላቅ ሰዎች ሲያልፉ እነማን ነበሩ ከሌ ማናቸው በሚለው ፕሮግራማችን እንዲሁ ለዶክተር ኃይለ ገብርኤልም እድሉን ለመስጠት ነው። ወይዘሮ መቅደስ ከርሶ ብጀምር የወለታችሁ ግንኙነት እንዴት ነው? መቼ ተገናኛችሁ? ስንት ጊዜ ኖራችሁ? ልጆች ስንት አሉ? እስቲ ከዛ የቤተሰቡን እንደው አወቃቀር ከዛ ይጀምሩልኝ።
እሺ፣ መጀመሪያ አመሰግናለሁ እድሉ ስለሰጠኝ። እኔና ዶክተር ኃይለ ገብርኤል ዛሬ መሰረትነው በ1963 ዓመተ ምህረት ነበር። የ47 ዓመተ ምህረት የትዳር ዘመን አብረን አሳልፈናል። በጣም የተሳካለት ትዳር ከሚባለው እንደ ምሳሌም የሚጠቀስ ትዳር ነበረኝ። በጣም በፍቅርና በመተባበር በመረዳዳት ላይ የተመሰረተ የትዳር ጊዜ ነበረኝ እና በዚህ የትዳር ዘመናችን ሁለት ሴት ልጆች ወልደን አሁን በቅርቡም እንደውም የልጅ ልጅ የምዘማየቱን በቅተናል።
አይ ድንቅ ነው፣ እንኳን ደስ ያለው። እሺ ዶክተር ዳንኤል ወደ እርስዎ ልምጣ። የቅርብ ቤተሰብ ነኝ ብለዋል እና ምን ያህል ነው ዶክተር ኃይለ ገብርኤልን የሚያውቋቸው? እንደምንስ ያስታውሷቸዋል?
ዶክተር ኃይለ ገብርኤልን የማውቀው ከልጅነት ነው። እኔ የጀኔራል ዊንጌት ትምህርት ቤት አዳሪ ተማሪ ሆኜ በ63 ዓመተ ምህረት ጀምሮ እኛ እንግዲህ ጋሽ ኃይሌ ነው የምንለው። ጋሽ ኃይሌን በቅርብ የማውቀው የኔ ሞዴሌም ነው። ከልጅነት ጀምሮ ያሳደገኝ የመከረኝ እና በጣም የማውቀው ሰው ነው።
እንዴት መታወስ አለባቸው ዶክተር ኃይለ ገብርኤል?
ዶክተር ኃይለ ገብርኤል እንደ ተመራማሪ፣ እንደ ጥሩ ምሁር፣ እንደ ምሳሌ እንደሚሆን ሰው ሊታወስ ይገባል። ዶክተር ኃይለ ገብርኤል ምርምሩን የሚሰራው እንደ ምርምር እንጂ ከምርምሩ በሚገኙ ጥቅማ ጥቅሞች የሚያገኘው ነገር አስቦ አይደለም። ዶክተር ኃይለ ገብርኤል ባሳተማቸው ጽሁፎች ፕሮፌሰር መሆን የሚገባው ነው። ነገር ግን እሱ ስራውን ነው እንጂ የሚያየው በዚህ ፕሮፌሰር ልሆን፣ አሶሺየት ልሆን፣ አሲስታንት ወደዚያ የሚሰራ ሰው አልነበረም እና በጣም ጠንካራ በተለይ በኢዱኬሽን ላይ ከፍተኛ አስተዋጽኦ ያደረገ ታላቅ ምሁር ነው።
አዎ፣ በትምህርት ረገድም የትምህርት ሚኒስትር ከመሆን ሌላውንም በትምህርት ረድፍ ያደረጉትን ምርምር እናውቃለን። እንደው ከህትመቶቻቸው አንዳንዱን እርስዎ በቅርብ ያውቃሉ? ወይዘሮ መቅደስ፣ የዶክተር ኃይለ ገብርኤል መጽሐፍት ምን ምን ናቸው? በምን በምን ዙሪያ ነው የጻፉት? እርስዎ እንደው ቤት ውስጥ መቼም ቤት ይኖራል ኮፒው እያንዳንዱን ጽሁፍ ብዬ ነው።
አዎ፣ በተለይ በትምህርት በባህል ትምህርት ዙሪያ የተጻፉን አሉ። አሁን በቅርቡ የወጣው በዩኒቨርሲቲ በታትሞ የወጣው ትምህርት በኢትዮጵያ የሚለው መጽሐፍ ነው። ሌላ ከዚህ በተረፈ አሁንም ዩኒቨርሲቲው ፕሬስ በመታተም ላይ ያለ የኢትዮጵያን ትምህርት አስመልክቶ ረዘም ላለ ጊዜ ከሉሲ አንስቶ በሶስቱም መንግስታት ከደርግም ጀምሮ ከኃይለስላሴም ከደርግ እና እንደዚሁም በአሁኑ መንግስት ያለውን የትምህርት ይዘት በሚያሳይ መልኩ ለረጅም ጊዜ የጣረበትና የለፋበት መጽሐፍ ዩኒቨርሲቲውም ተቀብሎት በህትመት ላይ ነው ያለው። በቅርቡ ይወጣል የሚል እምነት አለን ሁላችንም። ሌሎችም መጽሐፎች አሉ። በጀርመንኛ የተጻፈ የጀርመን ሀገር ፒሲሱን በሚመለከትም በዚሁ ርዕስ ላይ ቢያተኩርም።
እሺ፣ እንደ ስለ ጽሁፍ ዶክተር ዳንኤል ስላነሱ በዛው ሄድጄ ነው እንጂ ቀደም ሲል እንደው መጠየቅ የሚያሰብኩት ዶክተር ኃይለ ገብርኤል በቤት ውስጥ እንግዲህ እንደ ባል፣ እንደ ልጆች አባት እንደው እንዴት ይታወሳሉ? ቤት ውስጥ ከሚያስታውሷቸው አንዳንድ ነገሮች ቢጠቃቅሱልን ይበልጥ አድማጭ ስለ ዶክተር ኃይለ ገብርኤል ሊያውቅ ይችላል ብዬ ነው።
ዶክተር ኃይለ ገብርኤል እንግዲህን በቤት በኩል በጣም ዘመድ አፍቃሪ፣ የራሱንም ሆነ የውጭም ልጆች ሲያነጋግርም ሆነ ሲል በጣም በአዋቂነት ደረጃ የሚያናገርና ከፍተኛ ትኩረት ለልጆች የሚሰጠው ነበረ። ለእኔም ቢሆን ለየት ባለ መልኩ የማየው ነው። ብዙ ጊዜም የሚረዳኝ እና በስራዬም የበለጠ ተጠናከርኩ እንዲሆን የሚያደርግ ነበረ።
ሁል ጊዜ የሚታወስ ከአእምሮ የማይጠፋ አንዳንድ ገጠመኝ መቼም ይኖራል በዚህ ዘመን ስትኖሩና ብዙ ጊዜ ነው አብራችሁ የቆያችሁት። ቀደም ሲል እንደነገሩኝ ከሥራ ሲገባ ሰው መቼም የተለየ ስሜት ኖሯል ወይ ተደስቶ ወይ ተበሳይቶ ይገባል። ቤት ውስጥም ባለ ሁኔታ ይቆጣል ይደሰታል የመሳሰለ ሁሌ እንደው ትዝም ይለውት ስለባለቤቱ ሲያስቡ ምንድነው?
ስለባለቤቱ ሲያስቡ ግዜ ምን አለ ተንካሪው ነው በጣም ትዝ የሚለኝ። ምንም ግዜ ቢሆን ደከመኝ የሚሰው አይደለም ስራ ሁሉ ግዜ ለሱ ትልቅ ነገር ነው። ከምንም የሚያስበልጠው ነገር እንደሆነ አቃለሁ። እሱን ማገኘው ኮምፒውተሩ ላይ ነው። እንዳጋጣሚ ባሁን ከጥረታው ግዜ ጀምሮ ቢሮ ቤት ውስጥ ስለነበረ ሁሉ ግዜ የሚገኘው በጽፈት ቤቱና ሁሉ ግዜ በስራ ላይ ነው ማገኘው።
እንደው ሌላ ትውስ ሲሎት ደሞ እንደገና ይነግሩናል ወደ ዶክተር ዳንኤል ሊድ ይሄን ፕሮግራም ምን ሰራው እንግዲህ ይገባቸዋል በሚል ነው ለሌሎቹ እንደምናደርገውና አሁን እናንተ ማምናችሁበት ነው ለዚህ ውይይት ተቀረባችሁት። ግን ዶክተር ዳንኤል ዶክተር ኃይለ ገብርኤል ለምንድነው እናስተዋውሳቸው ይገባቸዋል ወይ ብሎ አንድ ሰው ቢጠይቅ አዎ ሊታወሱ ማንነታቸው ሊነገር ይገባል የሚለውን አቋም እንዴት ያጠናክራሉ? እስቲ ጨምሩ እርሶ እዚህ ላይ።
ዶክተር ኃይለ ገብርኤል ዳኜ በቀደማ ኃይለ ስላሴ መንግስትም ጊዜ የሰራ አድርገም ጊዜ የነበረ አሁንም ደግሞ የነበረ ሰው ነው። በእነዚህ በሶስቱም መንግስታት ውስጥ ይሰራ የነበረው ስለ ትምህርት ማስፋፋት በዚያ ላይ ስላለው ሁኔታ ነው እንጂ በማንኛውም ሁኔታ የራሱን አስተሳሰብና የራሱን ስብዕና ለውጦ የሰራባቸው ጊዜዎች እኔ የማውቀው የለም። ብዙ ጊዜ መቼም ሰው ሲያልፍ ጥሩ ነገር ነው የሚናገረው ስለ ሰው። ስለ ዶክተር ኃይለ ገብርኤል ግን የምናገረው እውነቱን ትክክለኛው ነው። በቃ ይሄ ቢኖርም ሲኖርም የምንነግረው የምንነጋገረው ነገር በራሱ የሚተማመን ክሪቲካል ቲንከር የምንለው አይነት ሰው ነው። ዶክተር ኃይለ ገብርኤል አብዛኛው ሰው በአንድ አቅጣጫ እንኳን ቢሄድ ብቻውን ለመቆም ፈቃደኛ የሆነና ሪስኩንም ለመውሰድ የሚነሳ ሰው ነው። አደጋውንም ለመቀበል
የሚመጣውን ውጤት ለመቀበል ፈቃደኛ ዝግጁ ናቸው ማለት ነው።
የሚመጣውን ውጤት ለመቀበል ከክራውዱ ጋር ወይም ከማጆሪቲ ጋራ ብሎ ከማጆሪቲ ጋር መሄድ ትክክል አይደለም ማለት አይደለም ብሎ የሚያስበውን ነገር አይቀይርም።
በእምነት መጽናት ማለት ነው። ባመኑበት
በእምነቱ የጸና የሚያስበውን የሚናገረውንና የሚያደርገው አንድ የሆኑለት ሰው ነው። በዚህ ልናስታውሰው ይገባል።
ወይዘሮ መቅደስ ባለቤቶ ዶክተር ኃይለ ገብርኤል ተናደው ያውቃሉ? ሲናደዱ እንዴት ነው የሚሆኑት? ማለት አንዳንድ ሰው ሲናደድ የተለያየ ጠባይ ያሳያል። እንደው የተናደዱበት የተቆጡበት ከእርሶ ጋርም ትንሽ እንደው አረተው የተባባሉበት አለ? እስቲ ከዛ እንደ ሰው እንግዲህ ልናስታውሳቸው ይገባል። መቼም ሰው ሆኖ ሰው የሚያረገውን ነገር ሁሉ ያረጋል። ቁጣም ደስታም ሁሉም ላይ ያለና በአንድ አይነት አይሄድም ሰው እድሜውም ሙሉ። ደግሞ አንዳንድ ጊዜ እንደው ፍልክንክ ብሎ እየሳቀ የሚደስበት ጊዜ አለ። እንዲህ አይነት ነገሮች መቼም ይኖራሉ እና
አዎ መቼም ሰው ነው እና መቆጣቱማ አይቀርም። ነገር ግን ብዙ ጊዜ በጣም የሚያበሳጨው ብዬ የምገምተው ስራው ላይ የሚያስነሳው ነገር
ስራቸውን የሚያቋርጣቸው
ሶሻል ሁኔታዎችም ቢሆኑ ወይ ለቅሶም ቢመጣ ወይ ብቻ ትንሽ ጊዜውን የሚፈጅበት ነገር ሲመጣ በጣም ይበሳጫል። የግድ እንዲያደርገውም የማስገድደውበትም ጊዜ ነበረኝ። መሄድ ግዴታ ከሆነ
ህብረተሰቡ ሲኖሩ
ሌላው ደግሞ ምናልባት እንደሆነ ትዝ የሚለኝ በሚሰራበት ሰዓት ውስጥ ምሳውንም እንኳን የማያስታውስበት ጊዜ አለ አንዳንድ ጊዜ እና ምሳ ስንጠራው የማይደርስልን አንዳንዴ እኛም እንቆጣለን። እና እንዲህ አይነት ጥቃቅን የሚመስሉ ነገሮች ናቸው የሚያበሳጩት የነበረው እንጂ በአጠቃላይ ቁጡ ሰው አልነበረም። ራሱን በማስረዳት ስለሚያምን ሁሉ ጊዜ ሀሳቡን ለመግለጽ ነው እንጂ ብዙም ወደ ቁጣ የሚያመዝን አሰራር አልነበረውም። በእውነቱ ምናልባት እኔ ነበርኩ እንደውም የምቆጣው።
አንዳንድ ጊዜ ከቤተሰብ ጋር መቼም መምከር አለ። አንዳንድ ሰው ባለቤቱንም ልጆቹንም አስቀምጦ እንደው ምክክር ከውጪ በስራ ቦታ የገጠመውን ነገር እንደዚህ አይነት ገጠመኝ እንዴት ይሻላል? እንዲህ አይነት ሰዎች አሉ ደግሞ ቤት ውስጥ እንደ እኩል ተሳትፎ የሚያደርጉ ቤተሰቦችን ልጆችን ጨምሮ እንዲህ አይነት ነገር
በጣም ነበረ። እንደውም ምንም አይነት ነገር እኔም ከውጪ ከስራ የምጠራው በእውነቱ ከወጣትና ከሴቶች ጋራ በተለይ በዚህ በስነ ተዋልዶ ዙሪያ ስለነበረ እና በዛ ዙሪያ ያለኝን የነበረኝን ችግር በሙሉ አንጥቼ ከዶክተር ኃይለ ገብርኤል ጋር ነበር መወያየው። እንደውም ለዚህ መስክ ከፍተኛ አስተዋጽኦ ካደረጉ ሰዎች አንዱ ነው ብዬ ነው የምገምተው። ጽሁፎችን በማዘጋጀት በተለይ በስነጥዋል ዙሪያ መመሪያዎችን በማውጣት ብዙ ሰዎችን በማሰልጠን ምናልባት ይሄ ትልቅ አስተዋጽኦ ካደረገበት አንዱም ፊልድ ነው ብዬ ነው የማስበው። እና የኔን ስራ በመደገፍ አኳያ በጣም በጣም የሚደግፈኝ ጊዜ እንደሚባለው አንዳንድ ጊዜ ሳስበው ከጎበዝ ወንዶች ጎን ጎበዝ ሴት አለች ይባላል። ለእኔ ግን በሪቨርሱ ነው የሚታየው።
ኧረ በተገላቢጦሽ
ለእኔ ስራ ሰክሴስ ሳስበው ማለት ነው
ለእርሶ ስራ ሰክሴስ
እኔ ጀርባ ያለው ጎበዝ እሱ ነበረ። በእውነት
ድንቅ ነው። በጣም ጥሩ ጥሩ አድርገው ነው የገለጡት። ይህንን በተቃራኒው ነው። በስኬታማ ወንድ አጠገብ ሁሌ ጎበዝ ሴት አለች ነው የተለመደ አነጋገር።
እኔ ግን በስኬታማ ሴት አጠገብ ሁልጊዜ ስኬታማ ወንድ አለ ብዬ ነው የማገመው።
እሱም ዶክተር ኃይለ ገብርኤል ነበሩ።
እሳቸውም ዶክተር ኃይለ ገብርኤል ነበሩ።
ዶክተር ኃይለ ገብርኤል ስሉ ሰማሁት። ማን ነው ብለው የሚጠሯቸው?
ኃይሌ ነው የምለው። ኃይሌ ነው የምለው። እንደውም ኃይሌ ዲዮ የምንለዋለን ልጆቹም እንደሚጠሩት።
እሳቸው ደግሞ ማን ነው የሚሉት? መቅዲ ነው
መቅዲ ነው መቅዲ ሾ ይለኛል።
ሰምቼ አይደለም እንደውም ጠርጥሬ ነው። ሰምቼ አይደለም ጠርጥሬ ነው። ስሙም ይመቻለቁል ምቻለሁ።
አይደለም ትክክለኛ ፈጠራ ነው። መቅዲ ይለኛል መቅዲ ሾ ይለኛል። ብዙ ጊዜ መቅዲ ሾ ነው የሚለኝ።
ድንቅ ነው በጣም። ዶክተር ዳንኤል አንዳንድ ጊዜ ከቤተሰብ ጋር ብቻ ሳይሆን ከጓደኛ ጋርም መጨዋወት ሲያስፈልግም መቆጣት መጣላት ይኖራል እኮ።
ጋሻይ ነኝ በጣም ለሰው ተቆርቋሪና አሳቢ ስለሆነ ለምሳሌ እኔ ክፍለ ሀገርም ብሄድ ወይም ወደ ውጭ የሚሄድ ከሆነ አገኘውና ያገኘኝና ይመክረኛል። እዛ በሄድክባቸው ቦታዎች አሁን የሄድክበትን ምክንያት ብቻ ሳይሆን ሌሎችንም ነገሮች አይተህ እንድትመጣ ኦብዘርቨንት ሁን፣ ተመልካች ሁን፣ አስተዋይ ሁን። ክፍለ ሀገርም ከሆነ ስለተለያዩ ነገሮች እንዳይ ይመክረኝ ነበረ እና እሱ በጣም መካሪያችን ነው። ስለ ሰው ከሰውየው በላይ የሚያስብ ሰው ነበረ። ስለ ትምህርቴም እኔ በየጊዜው በማድግበት ጊዜ እንደ የኛ ልጅ እኮ ነው እያለ ቤቴ ድረስ እየመጣ ማበረታቻ ያደርግልኝ ነበረ። ደግሞ ያንን እሱ የተጠቀመበት መንገድ ሰዎች እንዲጠቀሙበት በጣም በተደጋጋሚ የሚያደርግ
ግሩም ነው።
ስላጠናን ለምሳሌ ትምህርትን ስለማጥናት አስተሳሰቡ ደግሞ እኔ ከሁሉም የሚገርመኝ እሱ ነው። ስለ እጽዋት ብትለው የሚናገረው ነገር አለ። ስለ ፖለቲካ ብትለው የሚናገረው ነገር፣ ስለ ትምህርት ብትለው፣ ስለ ቴክኖሎጂ ሽግግር ብትለው፣ በቃ ሰፊ ነው። አንድ ምሁር ሊሆን የሚገባው ብዬ የማምነው አይነት ዴፊኒሽን እሱ ያሟላል።
ትርጉም ጥሩ ነው በጣም። በቅርቡ ከዚህ ዓለም በሞት ስለተለዩን ስለ ዶክተር ኃይለ ገብርኤል ነው የምትመሰክሩት የቅርብ ሰዎች? እንዲያው ስለ ዶክተር ኃይለ ገብርኤል በሬዲዮ እንናገራለን ብላችሁ ስታስቡ አንዳንድ ነገር ሐሳባችሁ ላይ ይኖራል። ያን ያሰባችሁትን ነገር ከተናገራችሁ መልካም፣ ካልተናገራችሁት ግን ስለ ዶክተር ኃይለ ገብርኤል ሁለታችሁም አንድ ምትሉትን የቻላችሁትን ያህል እንድትናገሩ የማጠቃለያ ዕድል ልስጥ። ወይዘሮ መቅደስ ይጀምሩ።
እሺ። እኔ ዶክተር ኃይለ ገብርኤል አሁን በመጨረሻው የህይወት ዘመኑ ብዙ የሚያሳስበውን ነገር ማንሳት ነው መጨረሻ ላይ የምፈልገው። ያሳስበው የነበረው ወጣቶች ላይ ያለውን ሁኔታ በሚመለከት አንድ በማዘጋጀት ላይ ያለው ጽሁፍ ነበረ። ያ ጽሁፍ ላይ ትኩረቱ በተለይ ወጣቶች እንዴት ነው መብትና ግዴታቸውን ሊያውቁ የሚችሉት የሚለውን ነገር ለማስገንዘብ ካለው በአሁኑ ሁኔታውን ከግንዛቤ በመውሰድ እዛ ላይ ከፍተኛ ጥረት ሲያደርግ ነበረ። ምናልባት ጽሁፎቹን በድራፍት መልክ ያሉ ስለሚመስለን ያንን ወደ እውነት እንደምንለውጠው ተስፋ አደርጋለሁ።
ጥሩ ነው።
ነገር ግን ይሄ ዋናው በወጣቶች ላይ ያደረገው አስተዋጽኦ አሁን የመጨረሻ ምዕራፉ ላይ ይሄንንም ለማድረግ በጣም ሙከራ ያደርግ ነበር እና በአጠቃላይ ሳየው ያለው አስተሳሰብ ስለ ሰላምና ስለ ወጣቶች ደህንነት በማጠቃለያነት ይህንን ለማጠቃለል አለብኝ የሚል ምኞት ነበረው እና እዛ ላይ በጣም ከባድ ስራ ሲሰራ እንደነበረ እንደው እና ይሄም አንድ ቀን እውነት ሆኖ እንደሚወጣ ለመናገር ነው።
እናንተ ናቸው እንግዲህ ያንን ራዕይ እውነት እንዲሆን ስራ ላይ የምታውሉትና ጥሩ ነው የተናገሩት። እንግዲህ ይሄ ትልቅ ቃል መግባት ነው እና ቃላችሁን ለመጠበቅ እግዜር ይርዳችሁ። በጣም አመሰግኖታለሁ ወይዘሮ መቅደስ አለሙ። ቤተሰቡን እግዚአብሔር ያጥና። እንዲሁም ዶክተር ዳንኤል ቅጣውን በጣም አመሰግናለሁ ከመስጋናው ጋራ የማጠቃለያ ሐሳቦንና የቀረ ነገር ካለ ይሄንን ሳልጠቅስ የኢትዮጵያ ህዝብ ይሄን ሳይሰማ ይሄን ፕሮግራም የሚያደምጡ ይሄን ሳይሰሙ መቅረት የለባቸውም የሚሉት ነጥብ ካለ በዛ እናጠቃልላለን።
አንድ ነገር ስለ ጋሻይ ላይ መናገር መፈልገው ብዙዎቻችን እኔ ከተሳሳትኩ ለመታረም ዝግጁ ነኝ ከፍ ባልን ጊዜ ህዝቡን እንረሳለን። ህዝቡ እንዴት እንደሚኖር አናውቅም። የምንሄደው በራሳችን መኪና ነው፣ የምንሰራው ለራሳችን ነው እና ከህዝቡ ተለይተን ጋሻይ ላይ ግን መኪናውን አቁሞ በታክሲ ነበር ከህዝቡ ጋር በውይይት ነበር የሚሄደው። አለባበሱም ደግሞ እንደኛ ከረባቱን አስሮ ምን አድርጎ አልነበረ። ሰራ ጫማውን ያደርጋል ወይም የስፖርት ጫማውን ያደርጋል፣ ካኪው ልብስ ይለብሳል። እንደ ማንኛውም ህዝብ በህዝብ መካከል የነበረና ህዝቡን የሚያውቅ ሰው ነበረ። ስፖርት ለምሳሌ ይሮጥ ነበረ እስከ አምና ድረስ። አሁን የዘንድሮውን 10,000 ሜትር ኃይሌ ገብረስላሴ የሚያዘጋጀውን የዘንድሮን አልሮጠም እንጂ ትንሽ እግሬን አሞኛል ብሎ የተረፉትን በሙሉ ሮጧል። ከህዝቡ መካከል ነው
እንዴ? ስንት ዋንጫ ይኖራል አቤት? ወይዘሮ መቅደስ
ብዙ ነው ዋንጫው፣ በጣም ብዙ
ዋንጫዎች። እሺ፣ በደንብ ተጠብቁ፣ ጥሩ ነው። እሺ፣ ይቅርታ ዶክተር ዳንኤል ይቀጥሉልኝ።
እና እነዚህ ነገሮች ምናልባትም ደግሞ በሌሎችም አገሪቱ ባስተማረችን ሰዎች ላይ ይንጸባረቅ፣ ህዝቡን ብናውቀው እንዳንረሳው ያስፈልጋል። ከውስጡ ከመካከሉ መሆናችንን የምናውቀው እየመሰለን ላናውቀው እንችላለን። ወጣቶቹን የምናውቃቸው እየመሰለን ላናውቃቸው እንችላለን። ጋሻይ ላይ ግን ያውቃቸው ነበረ፣ ምክንያቱም በመካከል ነበር። ይህንን መጨመር እፈልጋለሁ።
በተገቢ መንገድ አክብራቸዋቸዋል። እግዚአብሔር ያክብራቸው። እግዚአብሔር ይስጥልኝ። በጣም አመሰግናለሁ ወይዘሮ መቅደስ እንዲሁም ዶክተር ዳንኤል።
በጣም አመሰግናለሁ። በጣም አመሰግናለሁ እድሉ።
እግዚአብሔር ይስጥልን። በጣም እናመሰግናለን።
እናቴ ስትወልደኝ መቻም አከረችኝ ብንል
ሙሉ ቀንን እናስታውሳለን።
አዲስ ፍቅር ስንል ደግሞ ብዙዬን፣
እናቴ ናፈቅሽኝ ወይም
ላሌ ጉማ ስንል አያሌው መስፍንን እንደምናስታውሰው ማለት ነው።
የዛሬ ጉዳያችን ግን ከአያሌው መስፍን ጋር ነው።
ከብዙዎች የጥንት ስራዎቹም መካከል 12 ያህሉ በሸክላ ታትመው
ለአሜሪካ ድምጽ አገልግሎት የአማርኛው ፕሮግራም ዝግጅት የተሰጠ ተብሎ
ባንተ በኩል የደረሰን ብል አዲሱ ምስጢር ማባከን አይሆንብኝም።
እንዴው ታማኝነቴን ከማሳየት ባለፈ ምንም ክፋት የለው።
በውይይቱ ግን እኔም ተሳተፍ ያለሁና በዘመነ ቴክኖሎጂ ምን ነው በሸክላ ብለናል። ከዝጌር ሰላምታው ቀጥሎ
ሐሳቡን ከሐሳቤ ሙዚቃው በኋላ ይገልጻል። እንግዲህ ሙዚቃውን በየመሃሉ አልፎ አልፎ እናጫውታለን።
ሙዚቃው አስተባባሉ ለተለው እንግዳችን ማንነት
እንግዲህ እንግዳችን ስምህን ተናገር። እንግዲህ ያው መቼም እንደ አርቲስት አንተ እንጂ አንቷን ልም በተለይ አሎላ አንቱ ልትልም ትለው ነው። ግን
አንተ ነው ምለው ነው
አንተ ነው ምለው። ሰላም እንላለን።
ተናስተልን።
ሰላም ለሁላችን ይሁን። በመጀመሪያ ይህንን ድምጽ ለምታዳምጡ ሁሉ በእናት ሀገራችን ኢትዮጵያና በመላው ዓለም ላላችሁ ኢትዮጵያውያኖች፣ ክርስቲያን ሙስሊም ሳይባል ሁላችሁም የእግዚአብሔር ሰላም ይብዛላችሁ። ዛሬ የአሜሪካን ድምጽ ሬዲዮ ጣቢያ ቃልን ወደ እናንተ ለማስተላለፍ ስለጠየቀኝ በታላቅ አክብሮት ተቀብያለሁ። አርቲስት አያሌው መስፍን ነኝ። እንግዲህ
እግዚአብሔር ይስጥልን አርቲስት አያሌው። የጥንቱ የጠዋቱ አያሌው የሚታወሰባቸው ብዙ ሙዚቃዎች አሉ እንደምታውቀው። ይሄ መጀመሪያው እኛ መረጥነው በላከልን ሸክላ ላይ ስለነበረ ሌሎችም አሉ። በተለይ እንደ እናቴ ናፈቅሽኝ የመሳሰሉት እና ብዙ አያሌው መስፍን ሲባል ሰከሌ ሲባል ከሌ አሁን አዲስ አበባ ቤት ሲባል ነው አለማየሁ እሸቴ እንደሚባለው እንደዛ አይነት ማለት ነው። በጣም እናመሰግናለን አዩ። ምንድነው ይሄንን ሸክላ ግን እንድታወጣ? በተለይ ደግሞ ዛሬ ዘመናዊ ነገር ተሻሽሏል፣ ሲዲ አለ፣ ሌላ ነገር አለና ለምንድነው በሸክላ መቅረጽ መነሻው ምንድነው?
ይበልጡን ወደ ዲጂታል እየተሄደ ባለበት እንዴት ያን የቀድሞውን ሙዚቃ አቀራረጽ አስተዋስክ? እንዴት ወደ ሸክላ ሄድክ አያሌው?
አመሰግናለሁ አዲሱ አሉላ። ይሄ እኔ ሳልሆን የቫይናል ሚ ፕሊስ የተባለው የሪከርዲንግ ካምፓኒ ራሱ ነው። ከአስር አመት በላይ ፈልጎኛል። እግዚአብሔር ፈቃዱ ሆኖ የዛሬ አመት ተገናኘን። ቫይናል ሚ ፕሊስ ሪከርዲንግ ለመጀመሪያ ጊዜ የአማርኛ ሸክላ በአሜሪካን ሀገር ታትሞ ሲወጣ ከአርባ አመት በኋላ ለመጀመሪያ ነው። ቫይናል ሚ ፕሊስ ይባላል ሪከርድ ካምፓኒ። ምንጊዜም ስራቸው ሸክላ ነው፣ ሌላ ነገር ውስጥ አይገቡም። የአፍሪካውያኖችን፣ የአውሮፓውያኖችን፣ የአሜሪካኖችን፣ ቀደምት የነበሩ ድምፃውያኖችን እያፈላለጉ ሸክላቸውን ማውጣት ነው። ወደ ራሳቸው ወደ 7,750,000 የሚጠጋ ማህበርተኛ አላቸው።
እንግዲህ ቫይናል አዲሱ የዚህ ሪከርድ ኩባንያ ስም ይሁን እንጂ ቫይናል በእንግሊዘኛው አጠራር በአማርኛው ሸክላ ብለን የምንጠራው የራሱን የሙዚቃ አጫዋወት ነው።
ያንተን እንዴት መረጡ አያለ?
የእኔ የሙዚቃ አጫዋወትና ስልቱና ምቱ ወይም ደግሞ ቢቱ የነ ጀምስ ብራውንን የመሳሰሉ ድምፃውያኖችን ይመሳሰላል። የአሜሪካን የሙዚቃ ስልት ጋር በጣም የተስማማ በመሆኑ ነው የዜማው አዛዛሙ፣ የሙዚቃው የኢንትሮዳክሽኑ፣ ብሪጁ፣ አሬንጅመንቱ በጊታርና በዋዋው። እንግዲህ ይሄ ዘፈን አሁን የምትሰሙት ዘፈን 1967 ዓ.ም ነው የታተመው። አሁን ከ44 ዓመት በኋላ ነው ይህን ዘፈን የታተመው። በመሰረቱ ለትውልድ ዛሬ ታሪክና ትውልድ የሚሉት ነገር እየጠፋ ስለሆነ፣ ለትውልድ የሚተላለፍ ነገር እየጠፋ ስለሆነ፣ ለታሪክ የሚቆይ ነገር እየጠፋ ስለሆነ፣ ለወደፊት ላለው ትውልድ ለታሪክ ማስታወሻ በጣም ትልቅ ነገር ነው። እኔ በበኩሌ ትልቅ እርካታ ነው ያገኘሁበት።
ለይ ደግሞ በነበሩበት ያቀራረጽ መሳሪያ በቫይናል ወይም ደግሞ በልማድ በሸክላ ብለን በምንጠራው መቅረጫ መሳሪያ መኖሩ ጥቂቶች እጅ ብቻ ያለ ይመስለኛል። አዲሱ ምናልባት ቤትህ የቆየ ሙዚቃዎች ካሉ ያውም ወደዚህ ሀገር ይዘነው ላንመጣ እንችላለን። ቤተሰብ ውስጥ ጥቂት ነው የሚኖሩት ዛሬ ማጫወቻውም ጭምር ስለሌለና ጥሩ ማስታወሻ ይመስለኛል።
እዚህ ጋር አንድ ሙዚቃ ከአያሌው ስራዎች ብንጫወት ማን እንጫወት? አያሌው ላንተ ምርጫ እንስጥ እስቲ።
ናፍቀሽ ነበር
አድማጮች፣ አሁን የንጉሴ አክሊሉ ጥንቅር የሚቀርብበት ነው ሰዓቱ።
ንጉሴ አክሊሉ ዘአፈሊቅ የአባይ ጉዳይ እንዲህ በዋዛ አይቋጭም የሚል ይመስላል።
ሰላም ንጉሴ፣ እንኳን አደረሰ።
መልካም ፋሲካ ለመባባል አረፈደም ብለን ነው እኮ። ወል በአማን ተንሳ ሙታን እንላልናኛም።
መልካም
አሉላና አዲሱ ይከፈት መስኮቴ፣ ከውጪ ሆኜ ነው እንደዚህ ማለቴ። አባይ አባይ ይበል ዛሬም ዝግጅቴ፣ አድማጮችም ይስሙኝ እናንተም በሞቴ። ፕሮግራሙ ይሂድ የኔም ልብ ይድረስ፣ አባይን በወጉ እስክንቋጨው ድረስ። ኳሱ ለመልሰመት ለእናንተ ይመለስ። አድማጮች ታስታውሱ እንደሆነ የዛሬ 15 ቀን አስራደ የተባሉ የፕሮግራማችን ተከታታይ ከፈረንሳይ አባይ ወደ ላይ የሚፈስ መሆኑን ጠቅሰው ለዚህም ማስረጃ እንዳላቸው አስረድተዋል። የኔው እንግዳ ደቻሳ አባይ አሁንም ወደ ታች እንጂ ወደ ላይ አይፈስም ነው የሚሉት። አባይ ወደ ላይ ለመፍሰሱ አስራደ ማስረጃ ካላቸው አሉላና አዲሱ ባለፈው 15 ቀን ወደኛ የላካችሁትን ኳስ እንደገና ወደ እናንተ መመለስ የግድ ያስፈልግ ነው። ምክንያቱም ማስረጃ በአስራደ እጅ ከተገኘ አባይ እንዴት ወደ ላይ ሊፈስ እንደሚችል ሊያስረዱን የሚችሉት እሳቸው ናቸው ይላል። በትትና እናሳስባለን። የአስራደ ስጋት አባይ እንዲሁ እንደው በደበስባሳው መታለፍ የሚገባው አይደለም ብለው አበክረው አስጠንቅቀውናል። ልክ ናቸው። ኛም በደበስባሳው እንዲያልፍ አንፈልግም። አሁንም በደቻሳ አገላለጽ አባይ ወደ ታች ነው የሚፈሰው። ካርታው ተገልብጦ የታየበትስ ምክንያት ምንድነው? ደቻሳ ጅሩ
ሁለት ነጥቦች ናቸው። አንድ ውሃ ወደ ላይ ነው የሚፈሰው የሚለው ጉዳይ ነው። የኔ ደግሞ ወደ ታች ነው የሚፈሰው ነው። ሌላው ካርታው ተገልብጧል እና ስንት አዋቂ የሰራውን እስከ ናሳም ድረስ ተጠቅሷልና ገለበጥከው መሆን የሌለበት ነገር ነው የሚል ነገር ነው። ስለ ካርታ መገልበጥ እንግዲህ ጂኦግራፊን ስናስተውል የአሜሪካው ጂኦግራፈር እና ያገራችንን በጂኦግራፊ የሚያስተምሩ ሰዎች በሁለት ሳምንት አንድ ጊዜ ፈታኝ ፈተና ይመጣል ቻሌንጅ ኢንኩዌሽን እንላቸው እና በዛን ጊዜ ከሊልካው ይልማ አክሊሉ አሜሪካን ሀገር ያለው ባሁን ጊዜ እና እኔ በዚህ ጉዳይ ላይ ተራይ ነበር ጥያቄው ምን ይላል አውስትራሊያ አንድ ክፍለ ዓለም ናት። የአውስትራሊያ ክፍለ ዓለም ወይም አንድ አገር እንግሊዞቹ ያሉበት ቦሎቄ የመሰለችዋ ካርታ ብትገለበጥ የዚህ የአየሩ ሁኔታ የውሃ ፍሰት ሁኔታ የጂኦግራፊ ግለጽ ነው የሚለው። ካርታ መገልበጥ ማለት ይሄን ሳይንሳዊ ግንዛቤ ማብላላት ማለት ነው። ይበልጥ መመራመር ማወቅ ማለት ነው። ስለዚህ አሁን እኔ የአባይን ተፋሰስ ካርታ የገለበጥኩት ወንጀልም አይደለም አልገለበጥኩም። ምክንያቱም ውሃው ከላይ ፈሶ ወደ ታች ነው የሚሄደው እና በግራቪቲ ስበት ስር ያለው ውሃ ስለሆነ በቀጥታ ወደ ታች ነው የሚሄደው። አሁን ካርታውን ሲሰቅሉት ወደ ላይ ነው የሚታየውና እውነትም በልጅነትም ብናየው ወደ ላይ ሄደ ብለን ነው እንትን የምንለው። አሁን ለምሳሌ የዋቤ ሸበሌን አልገለብጠውም ምክንያቱም ራሱም ወደ ታች ነውና የሚሄደው ወደ ህንድ ውቅያኖስ ሲገባ። ሁለተኛ ነገር ካርታ የተሰራው በሰው ነው። ድንበሩም የተሰራው የፖለቲካል ባውንደሪ ነው። ስለዚህ የዓለም አቀፍ መልክ አሲዘን እየሰራንበት ያለ ጉዳይ ስለሆነ አሁን ቅድም ባልኩት መሰረት የውሃ ፍሰት በምንም መልኩ ወደ ታች ነው አካሄዱ።
ካርታ ቀርቦ ነበር ያን ጊዜ ይሄ ነገር በካርታ ነው እንዴ?
ይሄን ካርታ አቀረብኩ ይሄን ካርታ ዘቅዝቄ አቀረብኩ አሁን ዘቀዝቅ እንዴ ተደረገ የተባለው ዘቅዝቄ አቀረብኩ እንግዲህ በአድናቆት ነው ይሄን እንደ አዲስ ሐሳብና እንትን ብለው የተወሰደው። ስለዚህ ይሄ መገልበጡ ወረቀትን ነው የገለበጠ ለእቅድ ነው እንትን ያደረገው ሰዎችን የሚነካ ነገር አይደለም። እንግዲህ ከግብጽ ጋር ከሱዳን ጋር እንትን ይለናል የሚለው ነገር የሱዳንና የሰሜን ሱዳንና የደቡብ ሱዳን ለውሃ ጉዳይና በአርብቶ አደር በጉዳዩ የሚያገባቸው ባለሙያዎችም ሌላውም ማበረሰብ ከፖለቲካውም ዓለም ከኢኮኖሚውም ከሌላውም ጉዳይ ሰፋ ባለ ሁኔታ የምንነጋገርበት ጉዳይ ነው የሚሆነውና ይሄ በእንዲ አይነት ሁኔታ እሳቤ ይወሰድ።
አመሰግናለሁ አቶ ደቻ ሳጅሩ። ሌሎችም በውሃ ዙሪያ ጥናት ያደረጋችሁ ብቅ ብላችሁ ብንወያይ ብንነጋገር ደስ ይለናል። አመሰግናለሁ ለዛሬው።
በቀራንዮ ላይ ታየ
ታየ ታየ
ጎልጎታ ላይ ታየ
ታየ ታየ
የአለማዳን የጌታ ትንሣኤ
የጌታ ትንሣኤ
በለተፋት ጋር የጌታ ትንሣኤ
የጌታ ትንሣኤ
በቀራንዮ ላይ ታየ
ታየ ታየ
ጎልጎታ ላይ ታየ
ታየ ታየ
የአለማዳን የጌታ ትንሣኤ
የጌታ ትንሣኤ
በለተፋት
ታደሰ ነፍሱን ይማር።
ታደሰ አለሙ ግሩም ዘፋኝ ነበር።
አሁን ደግሞ ቦታውን ላንተና ለእንግዶች ልቀጣ አሉላ።
ሰው በመሆን ሁሉም ዜጋ እንዲኖረው የሚጠበቀው የንግግር ነጻነት እንዲሁም በኢትዮጵያ በፕሬስ ነጻነት ጉዳይ ነው ውይይቱ። ቀደም ብለን በመግቢያ ድምጻቸውን ያሰማነው ሶስት እንግዶቻችን የአዲስ ስታንዳርድ ዋና አዘጋጇ ጸዳለ ለማ፣ የቀድሞ አዲስ ነገር ጋዜጣ ዋና አዘጋጅ አሁን ዋዜማ ሬዲዮን ከአጋሮቹ ጋር ያዘጋጃል ስነጋሽና፣ እንዲሁም የስቴት ኦፍ ኒውዮርክ ዩኒቨርሲቲ የፍልስፍና ትምህርት የድህረ ምረቃ ፕሮግራም በመከታተል ላይ ያለው ሄኖክ የማነ ናቸው። ወደ ውይይቱ። በተለየ ትኩረት የምንሳብለትን የራሳችን ብቻ አይመስለኝም የፕሬስ ነጻነት፣ ይልቁንም ደግሞ ሐሳብን በነጻነት የመግለጽ ነጻነት በሌለበት ለውጥ የሚባልም ዲሞክራሲም ዲሞክራሲ አይሆንምና፣ መስፍን የቀድሞ የሙያ ቤትህን አዲስ ነገርን ጋዜጣ ባልደረቦችን የመሰለ ሁላችሁም አገር ለቃችሁ ወጣችኋል እስከማውቀው ድረስ፣ ገና የህትመት ብልጭታ መታየት በጀመረበት ማግስት ቁጥሩ ያን ያህል ባይደርስም እንደ ሐኪሞቻችን ሁሉ ዛሬ ምናልባትም የሚበልጡት ውጭ ያሉ እስኪመስል ድረስ ጋዜጠኛ ሁሉ ከሀገር የወጣባት አገር ናትና የምናገን ነው አይመስለኝም። በእርግጥ ተስፋ አለ ወይ? ሐሳብም የመግለጽ ነጻነት ዛሬ አያስከስስም ወይ በኢትዮጵያ? ጸዳለ ካንቺን ጀምር እስኪ፣ የራስሽንም የሌሎችንም ጨምረሽ።
እሺ፣ አመሰግናለሁኝ። እኔ አንዳንዴ የፕሬሱን ሁኔታ ወይም የመገናኛ ብዙሀን ሁኔታ ስመለከት መገናኛ ብዙሀን ካለበት ሁኔታ ይልቅ ፖለቲካው ለውጥ እያመጣ ያለ ይመስለኛል። ምናልባት ፖለቲካው ለውጥ እንዲያመጣ ተስፋም ስለማደርግ ሊሆን ይችላል። በመገናኛ ብዙሀን ረገድ ስንመለከት እጅግ በጣም ውስብስብ ሁኔታ ውስጥ የገባ ኢንዱስትሪ ነው። ኢንዱስትሪ ደረጃም አልደረሰም ለነገሩ። የሚዲያ ፍሪደም ወይም በነጻ የመነጋገር ነጻነትን ሁኔታ ሲመለከቱ ብዙዎቹ የሚያስቡት ምንድን ነው? መንግስት ሰዎች እንደልባቸው እንዳይናገሩ ተጽዕኖ አሳድሯል፣ የሚናገሩትን ሚዲያ ዘግቷል፣ እንደዚህ ነው፣ ይህንን አድርጓል። ነገር ግን የመንግስት ይህንን ማድረግ ወይም የኢህአዴግ መንግስት እንደዚህ አይነት እርምጃዎችን በነጻ ሚዲያው ላይ መውሰድ ይዞ የመጣው ኮተት አለ። አብሮ ኮተቱ ምንድን ነው? ለእኔ በህዝቡ ረገድ የሚኖረን ተጽዕኖ፣ ምክንያቱም መንግስት እየዘጋ እንደነ አዲስ ነገር ወይም ደግሞ ሌሎች ሚዲያዎችን ሲዘጋ ዝም ብሎ አይደለም የተቀመጠው። በዚህኛው በቀኝ እጁ ይሄኛውን ይዘጋና በግራ እጁ የኔ የሚላቸውን ሚዲያ ያቋቁማል። ይሄ በጣም ትልቅ ተጽዕኖ ያለው አካሄድ ነው። ለእኔ ጥሩ ናቸው መልካም ናቸው የሚላቸውን ሚዲያዎች አይነካም፣ እኔን ይጎዱኛል የሚላቸውን ይዘጋል፣ ወይም ደግሞ በተለያየ መልኩ ከጥቅምና ከገበያ ውጪ ያደርጋቸውና በጎን ግን ለራሱ የሚስማሙ ወይም እሱ እጁ ያለበት የሚደግፋቸው የእሱ የሚፈልጋቸው መንግስት የሚፈልገውን መልእክት ማስተላለፍ የሚፈልጉ ሚዲያዎችን የመደገፍ የማቋቋም አይነት እርምጃ ነው ያለው። ይሄ ደግሞ የነጻ ሚዲያ ተአማኒነትን በፈጠራቸው ሚዲያዎች መወከል መቻሉ ነው። ይሄ በጣም ብዙ ጊዜ የሚፈጅ ነው። ከህዝቡም አስተሳሰብ ውስጥ እስኪወጣ ድረስ፣ የህዝቡንም እምነት እስከምናገኝ ድረስ፣ የራሳችንን እንደ ሚዲያ ተቋቁመን ኖረን የተሻልነን ብለን ይህንን ለማቅረብ እጅግ ብዙ ጊዜ የሚፈጅ ነው። ሌላው ብዙ ጊዜ የማይታየውና የማይታወሰው በህዝቡም ደረጃም የመንግስት በነጻ ሚዲያው ላይ እንደዚህ ጠንክሮ ከጥቅም ውጪ ማድረግ የፈጠረው አለ። የነጻ ሚዲያው የመቋቋም አቅም፣ የተሻለ እውቀት ያላቸውን ጋዜጠኞች እሱ ጋር እንዲሰሩ የማድረግ ለምሳሌ አዲስ ስታንዳርድን ብታነሳ የገንዘብ አቅሙ የተሻለ ጋዜጠኛ ቀጥሮ ተወዳዳሪ በሆነ የሌበር ማርኬት ውስጥ የተሻለ ጋዜጠኛ ይዞ የተሻለ ስራ እንዳይሰራ ጭምር ነው የተጎዳው። ይሄ ምንድን ነው? ዝም በል ከማለት በላይ ነው ጉዳቱ ማለት ነው። የምንናገረውን ነገር ሴንሰር ወይም ደግሞ እየፈራን የምንተዋቸውን ነገሮች፣ ከዛ በተረፈ ደግሞ ማድረግ የምንችለውን ነገር እንኳን እንዳናደርግ ጭምር ነው አቅማችን የተሽመደመደው። ይሄ ብዙ ጊዜ የሚፈጅ ነው ለመምጣት። ለምሳሌ የግሉ ሴክተር ወይም ደግሞ የግሉ ቢዝነስ ከእንደኛ አይነት ሚዲያ ጋራ እንዳይሰራ መንግስት ባይከለክለው ድምፅ አውጥቶ አይ ከዚህ ሚዲያ ጋር አትስራ ባይለው እንኳን የፈጠረው አትሞስፌር አለ፣ የፍርሃት ያ አትሞስፌር እነዚህን ሰዎች ከኛ ጋር እንዳይሰሩ ይከለክላቸዋል፣ ለእኛ መረጃ እንዳይሰጡ ጭምርም ማለት ነው። ከእኛ ጋር አብሮ መታየትም ጭምር ፍርሃት የፈጠረበት ሁኔታ ነው ያለው። ስለዚህ ባይነግራቸውም ማለት ነው። ይሄ ትልቅ ብዙ ጊዜ ረጅም ጊዜ የሚፈጅ ነው። ይህንን አውጥቶ እንደው ቢፈቅድልን እንኳን እንደፈለግን ብንጽፍ መንግስትንም ብንወቅስ ይሄ ነገር ቢፈቅድልን እንኳን እነዚህ ነገሮች አብረው የመጡት ሚዲያውን የሚዲያውን አቅም ሰቅዘው ያዙት እነዚህ ጉዳዮች እስኪፈቱ ድረስ እጅግ ረጅም ጊዜ ሊፈጅ ነው ይመስል ጅማሬውም አይታየኝም ጅማሬውም ኢህአዴግ የተደላደለው በአሁኑ ሰዓት የሚፈልጋቸውን ሚዲያዎች ፈጥሬ ያለው ብሎ ስትመለከት በሱ የሚፈልጋቸውን ሚዲያዎች ጋር እኛ የመወዳደር አቅሙም አይኖረን በምንም ተአምር አይኖረን ስለዚህ እዛ ዞን ውስጥ ገብቶ ኢህአዴግ ተደላድሎ እኛን አሁን በነፃነት እንደፈልጋችሁ ተንቀሳቀሱ ቢለን እንኳን መንቀሳቀስ የምንችልበት ሁኔታ የለም በአጭር ጊዜ ውስጥ እና ይሄ ነው ለኔ የሚታየኝ ትንሽ ዳርክ ነው እኔ ከሚዲያው ይልቅ ፖለቲካው ትንሽ የመለወጥ ተስፋ ያለው ይመስለኛል እዚህ ረገድ ማለት ነው ጥያቄን መልሼ እኮ
መልሰሻል ጸለምተኛ ሁኔታ ነው የነገሰው የሚል ነው የፍርሃት ድባብን መንገስ በገዛ ራስ ላይ የሚጣል ገደብን ጨምሮ የመገናኛ ብዙሃኑ ያለባቸውን መልከ ብዙ ፈተናዎች እንዲንቀሳቀሱ ከሚፈቀድላቸው ሌሎች አይነት የመገናኛ ብዙሃን ጭምር ነው ገፍተሽ ይሄድሽው ሰዳለ መስፍን ይሄ ጸለምተኛ ሁኔታን ፈጥሯል ያለችውን እስኪ ባንተ በኩል ተመልከተው ከአመታት በፊት በሁኔታ ስትንቀሳቀሱ በነበረበት ነው ያ ሁኔታ ተፈጥሮ ዛሬ ሁላችሁም የሚወጣችሁት ከዚያም በኋላ ብዙ ጋዜጠኞች ታስረዋል ብዙ ጋዜጠኞችም ተሰደዋል ፖለቲካው ምናልባት ይሄን ጸለምተኛ ሁኔታ ይሄን ጨለማ ያጠላበትን ይገፍ ይሆን ፖለቲካው ጋር የሚቀየረው ይሆን ወይስ አንዱ ሌላውን ይረዳ
የሰዓት ነገር ብዙ መፈተሽ የሩቅ ተስፋና ፈተናዎችን ጨምሮ ተቀም ያለ ወግ የሚጠይቀውን ሰው ልጆች መሰረታዊ መብት አንዱ ስለሆነው የንግግር ነጻነትና የፕሬስ ነጻነት የታለመውን ቅንብር ለማስተዋወቅ ብቻ ይመስላል የቀናን በቀጥሮን እናሳድረው ነው የናንተን የአድማጮች አስተያየት አከለን ከኢትዮጵያ ወቅታዊ ተጨባጭ ሁኔታ ጋር አዛምደን ሙሉውን ውይይት በሌላ ጊዜ ዘን እንመለሳለን አሁን ግን እንግዶችን አመሰግናለሁ እግዚአብሔር ይስጥልኝ
የ15 ቀን ሰዎች ይበላን ይላል
እስከዚያው በዚህ ባያሌው አሃገዳው እንሰናበታቸዋለን
ዴና ገሯ ምንጃር ነው ቡልጋና ፈአቴነ ከመን ፈጥያ ዲዋን ከመን አስቀየሚያቴነ ከገባ ቻሪን ቡርጋነ ከናይ ኖንታራያቴነ ከና ዳኞ ቻቢዱ ከነን ደላ ደኛቴነ ኦሆ ኔሸማን ማና እንደውላፍ እንደትሪታ ያረባው ለፌ ደግሞ ተነስ ና ኢቴ መሸደነው ደጋ ነ ኢቴ ትቸሽረ
የአሜሪካ ድምፅ ራዲዮ በ19 እና በ25 ሜትር ባንዶች የሚያስተማውን የአንድ ሰዓት ዝግጅቱን እዚህ ላይ አበቃ።
ነገ ሰኞ ከምሽት 3 ሰዓት በሚጀመረው በደመኛ ፕሮግራም እስከምንገናኝ
ከአቀናባሪያችን ንጉሱ ታምሬ ጋር
አዘጋጅና አቅራቢዎች አዲሱ አበበና
አሉላ ከበደ በዚሁ እንሰናበታለን። ደህና አደሩ።